ይህ የአሜሪካ ድምፅ ነው። ጤና ይስጥልኝ የተከበራችሁ አድማጮች፣ ተመልካቾች፣ ተከታዮቻችን ሁሉ በያላችሁበት እንደምን አመሻችሁ። የማስተናግዳችሁ ሰሎሞን አባተ ነኝ። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻነል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሚያዝያ የረቡዕ ሚያዝያ 12 2014 ዓመተ ምህረት ስርጭታችን ጀመረ። ጽንፈኞች ሲሉ በአማራ ክልል የሰሜን ሸዋና የኦሮሞ ብሔረሰብ ዞን አስተዳደሮች ባለስልጣናት የጠሯቸው በቀሰቀሱት ግጭት ቢያንስ 17 ሰው ተገድሏል። የቃል አቀባዮቹን ቃላት ይዘናል።
መሐመድና አበበ የሚባሉ ግለሰቦች ከተጣሉ ሙስሊምና ክርስቲያን ተጣሉ በሚል ሃይማኖታዊ ክርስ እንዲይዝ ይደረጋል። ከኦሮሞ ብሔረሰብና ከአማራ ብሔረሰብ ቢጫጩ ሁለት ግለሰቦች ተጋጭተው አሳይሆን የምንለው ኦሮሞና አማራ ተጋጨ ብለን የብሔር ስም እንሰጠዋለን።
በሁለት ሰዎችና በአንድ ሰው ጣል ጻፊ ወጣ አመለካከት ያላቸው አካላት ጉዳዩን አባብሰውት የማይገባ መስዋዕትነት ከፍለዋል። በሁለቱም ወንድሞቻችን በኩል ሁለቱም ሰሜን ሸዋም ኦሮሚያም ወንድሞቻችን ናቸው።
መሐመድና አበበ
በሰሜን ሸዋ እና የኦሮሞ ብሔረሰብ ዞኖች የመንግስት ኮሚኒኬሽንስ ጉዳዮች ኃላፊዎች የሆኑትን የአቶ መሐመድ አህመድና የአቶ ጀማል ያስንን ቃላት ነው የሰማችሁት። ከዜናው ቀጥሎ ዝርዝር ያለ ዘገባ ይዘናል። እንዲሁም ምስራቅ አፍሪካን አበርትቶ ያሰጋ ያለው የድርቅ ሁኔታ ሌላው ዛሬ የምንመለከተው ጉዳይ ነው። ከአየር ሞገዶች ስርጭቶቻችን በተጨማሪ ምናልባት ኮምፒውተሮቻችሁ ላይ ካላችሁ አሁን ወደ ዌብሳይታችን ጎራ ብትሉ በቀጥታ ልታዳምጡን ትችላላችሁ። voaamharic.voanews.com ነው አድራሻችን። voaamharic@voanews.com እንዲሁም ከኮምፒውተራችሁ ራቅ ካላችሁ፣ መንገድ ላይ ካላችሁ ፌስቡክም ላይ አለን። በቀጥታ ስርጭት ታገኙናላችሁ፣ ልታዳምጡን ልትመለከቱን ትችላላችሁ። @voaamharic ብላችሁ ተከተሉን። በስቱዲዮ የምሽቱ ስርጭት አቀናባሪ ኤልያስ አስማረ ነው። ቴክኒሻኑ ኮርኔሊየስ ቴነር፣ እንዲሁም በቪዲዮ ቅንብር ላይ ቻርልስ ሞክ። በስቱዲዮ ቀጥታ ስርጭት ላይ አብረናችኋለን። አበባየሁ ገበያው በዌብና ማህበራዊ መገናኛዎች ላይ አለች። አብራችሁን ሆኖ አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልን አድማጮች፣ እንደምን አመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ሶማሊያ መንግስትና አንድ የዩናይትድ ስቴትስ ድርጅት ባለፈው የካቲት ቱርክ ኢስታንቡል ላይ በተደረሰበት አንድ የነዳጅ ፍለጋ ፕሮጀክት ስምምነት ላይ ውዝግብ ላይ መሆናቸው ተሰማ። ስምምነቱን የሶማሊያ የነዳጅና የማዕድን ሀብት ሚኒስትር አብዱራሺድ መሐመድ አህመድ ኮስትላይን ኤክስፕሎሬሽን ሊትድ ከተባለው ድርጅት ስራ አስፈጻሚ ሪቻርድ አንደርሰን ጋር የፈረሙት ቢሆንም የሶማሊያ ፕሬዚደንት ሞሐመድ ሁሴን ፎርማጆና ጠቅላይ ሚኒስትር ሞሐመድ ሐሰን ሮብሌ ስምምነቱን ውድቅ ማድረጋቸው ተመልክቷል። ሁለቱ መሪዎች እንደሚሉት ውሳኔው የታገደው ሚኒስትሮችና የመንግስት ተቋማት እየተካሄደ የሚገኘው የምክር ቤት አባላት ምርጫ ሂደት እስኪጠናቀቅ ድረስ ከውጭ መንግስታትም ሆነ ድርጅቶች ጋር እንዳይፈራረሙ ከዚህ በፊት ያወጡትን ትዕዛዝ በመተላለፉ መሆኑን አስታውቀዋል። ይሁን እንጂ ዩናይትድ ስቴትስ ነዳጅ ፈላጊው ድርጅት ስራ አስፈጻሚ አንደርሰን ለቪኦኤ ሶማሊኛ ክፍል ዘጋቢ ሃሩን ማሩፍ እንዳስታወቁት የጣሱት መመሪያ አለመኖሩን ገልጸው ከሚኒስትሩ ጋር የተፈራረሙት በፕሬዝደንቱና ጠቅላይ ሚኒስትሩ የሚታወቅና የነሱ ይሁንታ መኖሩን ካረጋገጡ በኋላ መሆኑን አስታውቀዋል። የአይቨሪ ኮስት ፕሬዝደንት ኤልሳኔ ኦታራ ቲሞኮ ሚያሊት ኮኔን ምክትል ፕሬዝደንታቸው አድርገው መሾማቸውን አስታወቁ። የምክትል ፕሬዝደንትነቱ ቦታ ለሁለት ዓመት ለተጠጋ ጊዜ ክፍት ሆኖ መቆየቱ ተገልጿል። ኮኔ የማዕከላዊ አፍሪካዊቷ አገር የባንክ ገዥ በመሆን እንደ አውሮፓ አቆጣጠር ከ2011 ጀምሮ ሲያገለግሉ መቆየታቸውን የአጃንስ ፍራንስ ፕሬስ ዘገባ አመልክቷል። ዩክሬን ዛሬ ረቡዕ በሰጠችው መግለጫ በጦርነት ከወደመችው ማሪዮፖል ከተማ ሰላማዊ ሰዎችን ለማስወጣት ከሩሲያ ጋር የቅድሚያ ስምምነት የተደረሰበት ቢሆንም ሩሲያ ግን በድጋሚ በከተማይቱ የቀሩ ወታደሮች አሁንም እጃቸውን እንዲሰጡ አሳስባለች ስትል አስታወቀች። የዩክሬን ምክትል ጠቅላይ ሚኒስትር አሪያና ቨርሺክ ሰላማዊ ሰዎችን ለማስወጣት የተከፈተው መንገድ ህጻናት፣ ሴቶችና አረጋውያን ለማስወጣት የታለመ መሆኑን አስታውቀዋል። ቨርሺክ በፌስቡክ ገጻቸው በሰጡት ተጨማሪ ማብራሪያ ዛሬ ትኩረታችንን አጣችን እናደርገው በማሪዮፖል አደጋ ሰባይ ሁኔታ ነው ብለዋል። በአገሪቱ ባለፉት 3 ተከታታይ ቀናት ሰላማዊ ሰዎችን በት መንገድ ለመከስ አለምቱን ሽካ አስታውቀዋል። የዲያካልቻ ሚኒስትር ዛሬ ባወጣው መግለጫ የሩሲያ ኃይሎች ዩክሬንን መከላከያ ሰብረው ማረመሞከራቸው በክልሉ የውጊያ ተጠናቀቀ ብለዋል። ሩሲያ በዩክሬን ከተሞች የምታካሄደው ጥቃት ዩክሬንን የሰው ኃይሏን እና መሳሪያዋን እንደገና አጠናክራ ወደ ምስራቅ ያገሪቱ ክፍል የምታደርገውን እንቅስቃሴ ለማጨናገፍ ነው ሲል የሚኒስትሩ መግለጫ አመልክቷል። የአውሮፓ ምክር ቤት ፕሬዝዳንት ቻርልስ ማይክል ይፋ ባልተደረገ ጉብኝት በድንገት ኪየቭ ገብተዋል። በዚህም በቅርብ ሳምንታት ውስጥ ድጋፍ ለማሳየት ወደ ዩክሬን ከተጓዙ የአውሮፓ መሪዎች መካከል አንዱ ሆነዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን 20 ከሚደርሱ የላቲን አሜሪካ አገራት መሪዎች ጋር ለመነጋገር ለሁለት ቀናት ጉብኝት ፓናማ ገብተዋል። ብሊንከን ከንግግራቸው በፊት አስቀድሞ በሰጡት መግለጫ ፍልሰት ቀጠናው ብቸኛው ፈተና ሳይሆን የዓለም አቀፍ ችግር መሆኑን ተናግረዋል። አስከትለውም ይህን ብለዋል።
The United States is committed to working in partnership with all of you across every dimension of this issue from taking on migrant smuggling networks
United States ከሁላችሁም ጋርና በዚህ ጉዳይ ከሚሰሩት ጋር ሁሉም ለመስራት ቁርጠኝነት አላት። ከፍልሰት አንስቶ ህገወጥ የሰዎች ዝውውር ማስተላለፊያ መረብን እንዲሁም ውጤታማ የድንበሮች አስተዳደር ማሻሻልን፣ የተዛቡ መረጃዎችን መቋቋም፣ ለሰዎች ህጋዊ የስደት መንገዶችን ማመቻቸት፣ ጥገኝነት ለሚፈልጉት እንደ ቤታቸው የሚያዩትና ደህንነቱ የተጠበቀ መጠለያ መስጠት ይገኙበታል። በተለይም ትልልቅና ከፍተኛ ቁጥር ያላቸውን ስደተኞችን ተቀብለው የሚያስተናግዱ ማህበረሰቦችን መርዳትና ማረጋጋት ሌላው ነው። ስራና ትምህርትን ጨምሮ ስደተኞች ህይወታቸውን መልሰው የሚያቋቁሙበትን መሳሪያ መስጠት ይኖርብናል። የምንሰጠው እገዛ እርዳታ የሚያስፈልጋቸውን የማህበረሰብ ክፍሎች በቀጥታ የሚረዳ መሆኑን እርግጠኞች ልንሆን ይገባል። ለህዝቡ ጤና ደህንነት፣ ማህበራዊ አገልግሎትና የተሻለ መሰረተ ልማት ለሁሉም የሚያጎናጽፍ መሆን ይኖርበታል።
ብሊንከን ከመሪዎቹ ጋር የሚያደርጉት ንግግር በሚቀጥለው ሰኔ በዩናይትድ ስቴትስ ሎስ አንጀለስ ከሚደረገው ስብሰባ አስቀድሞ የተደረገ መሆኑን ተመልክቷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። በርካታ አሜሪካውያን የህገወጥ ስደተኞች ጉዳይ ያሳሰባቸው መሆኑን የህዝብ አስተያየት ድምጽ የሚሰበስበው ጋሉፕ ፖል ዛሬ ማክሰኞ ባወጣው መረጃ አመለከተ። ባለፈው መጋቢት በተሰበሰበው የህዝብ አስተያየት 41 ከመቶ የሚሆኑ አሜሪካውያን ህገወጥ ስደተኞች ጉዳይ በከፍተኛ ደረጃ የሚያሳሰባቸው መሆኑን ሲገልጹ፣ ይህ እንደ አውሮፓ አቆጣጠር ከ2007 ጀምሮ ከፍተኛው ቁጥር መሆኑን ተነግሯል። 60 ከመቶ የሚሆኑት ደግሞ ቢያንስ በተወሰነ ደረጃ እንደሚያሳስባቸው ገልጸዋል። ህገወጥ ስደተኞችን አስመልክቶ በዲሞክራትና ሪፐብሊካን መካከል ያለው ከፍተኛ ልዩነት አሁንም እንደተጠበቀ መሆኑን ተገልጿል። የህገወጥ ስደተኞቹ ጉዳይ ምንም አያሳስበንም ያሉት ሪፐብሊካን 5 ከመቶ ብቻ መሆናቸውም በዘገባው ተጠቅሷል። ቻይና በእስያ እየጨመረ የመጣውን የዩናይትድ ስቴትስ ወታደራዊ ተሳትፎ ለመቋቋም ዋነኞቹን ተዋጊ ጄቶቿን በባህር ዳርቻዎች ማሰማራቷ ተነገረ። እዚያው ቻይና ስሪት ሸንዱ J20 የተሰኘው የጦር አውሮፕላን በአገሪቱ በስተደቡብ በሚገኙት የደቡብ ቻይናና ምስራቅ ቻይና ባህሮች እንዲሁም በታይዋን ዙሪያ መሰማራታቸውን ባለሙያዎች ከእስያ መግለጻቸው ተመልክቷል። የቻይና መንግስት ቼንዱ 20 ጀቶች ሁለቱን ባህሮች ለመቆጣጠር የተለመደውን የዘውትር ልምምድ ለማድረግ ተሰማርተዋል ሲል ማስታወቁ ተዘግቧል። መሰረቱን ዋሽንግተን ያደረገውና እስያ ማሪታይም ትራንስፓረንሲ የተባለው ተቋም ዳይሬክተር ግሪጎሪ ፖሊንግ ዩናይትድ ስቴትስ በታይዋን ወይም በምስራቅ ቻይና ባህር ከምታደርገው እንቅስቃሴ ጋር ይህ መሳ ለመሳ የሚሄድ ነው ብለዋል። የዩናይትድ ስቴትስ መንግስት አልፎ አልፎ በእስያ የውዝግብ ቀጠና በሆኑት የባህር ክልሎች የሚያስተላልፋቸው የጦር መርከቦች ያሉ ሲሆን፣ ባለፈው ጥር ወር የጦር ጀት አውሮፕላን ተሸካሚ የሆኑ ሁለት መርከቦችን ወደ ደቡብ ቻይና ባህር መላኳ ተገልጿል። የባይደን አስተዳደር የፍሎሪዳው ፌደራል ፍርድ ቤት በህዝብ መገናኛ ብዙሃን ተጠቃሚዎች ላይ የተላለፈውን የአፍና አፍንጫ መሸፈኛ ወይም ማስክ መመሪያ ተግባራዊነት እንዲቀር ያስተላለፈውን ውሳኔ በመቃወም ይግባኝ እንደሚጠይቅ አስታውቋል። የዩናይትድ ስቴትስ የፍትህ ሚኒስቴርና የበሽታዎች ቁጥጥርና መከላከል ማዕከል ሲዲሲ መመሪያው ለህዝብ ጤና ወሳኝ በመሆኑ የፍርድ ቤቱን ውሳኔ እንደሚቃወሙ አስታውቀዋል። ይህ በእንዲህ እንዳለም የአየር መንገድ ተጓዦች የማስክ አጠቃቀም ውሳኔውን አስመልክቶ የተለያየ አመለካከት ያላቸው መሆኑ ተመልክቷል። ዛሬ አዲስ የወጣው የህዝብ አስተያየት እንደሚያስረዳው ደግሞ 56 ከመቶ የሚሆኑት አሜሪካውያን ማስክ በህዝብ የትራንስፖርት መጓጓዣዎች ላይ ተግባራዊ እንዲደረግ የሚደግፉ መሆኑን አመልክቷል። በአሶሺየትድ ፕሬስ እና ኖርክ ሴንተር የወጣው አስተያየት እንዳመለከተው 24 ከመቶ የሚሆኑት የተቃወሙ ሲሆን 20 ከመቶ የሚሆኑት በመደገፍም ሆነ በመቃወም አስተያየት ያልሰጡ ናቸው። በመጨረሻም በህንድ የኒው ደልሂ ባለስልጣናት የአገሪቱ ጠቅላይ ፍርድ ቤት የሰጠውን ውሳኔ ችላ በማለት ሙስሊሞች በሚበዙበት አካባቢ የሚገኙና ንብረትነታቸው የሙስሊሞች የሆነውን መደብሮች ማፍረሳቸው ተነገረ። ጠቅላይ ፍርድ ቤቱ ድርጊቱን እንዲያቆሙ ካዘዛቸው በኋላ አንድ ሰዓት ለተጠጋ ጊዜ የመንግስት ተወካዮች ሱቆቹን ማፈራረሳቸውን የቀጠሉበት መሆኑ ተነግሯል። በዚህ ሳቢያ በተከሰቀሰ ሁከት 20 የሚደርሱ ሰዎች መታሰራቸውንም ሮይተርስ ዘግቧል። ባለስልጣናቱ በሰጡት መግለጫ ውሳኔው ህገወጥ ግንባታን ለመቃወም እንጂ ከሃይማኖት ቡድኖች ጋር ምንም ግንኙነት የሌለው መሆኑን አስታውቀዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታ ነው የሰዓቱን ዋና ዋና የዓለም ዜና ያሰማን። ረቡዕ ሚያዝያ 12/2014 ዓ.ም ከምሽቱ 3 ሰዓት ከ11 ደቂቃ ነው አሁን አዲስ አበባ ላይ። ዋሽንግተን ዲሲ ላይ ደግሞ ከቀኑ 8 ሰዓት ከ11 ደቂቃ ነው። ዝግጅታችን ይቀጥላል እስከ ምሽቱ 4 ሰዓት። ክቡራትና ክቡራን አድማጮች በ19 እና በ25 ሜትር ባንድ አጭር ሞገድ ስርጭታችን ላይ ታገኙናላችሁ፣ ወይም ደግሞ በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ላይ አለን። በዌብሳይታችንም ላይ አለን voamharic@voanews.com ላይ እንዲሁም በፌስቡክ @voaamharic ብላችሁ በቀጥታ ልታገኙ ትችላላችሁ። አሁን ዝግጅታችንን ተከታተሉ። በርካታ ዘገባዎችን ይዘናል በዚህ ምሽት። በነገራችን ላይ ከዜናው በፊት በአማራ ክልል በሰሜን ሸዋና በኦሮሞ ብሔረሰብ ዞኖች መካከል አጉራባች አካባቢዎች የተነሳውን ግጭት አስመልክቶ የሰሜን ሸዋው የመንግስት ቃል አቀባይ የሰጡትን ቃል አስደምጠናችሁ ነበር። እስቲ ከኦሮሞ ብሔረሰብ ቃል አቀባይ የሰማነውን ደግሞ ቀንጨብ አድርገን እናሰማችሁ።
ያው ፕሮቴስቲክ ልጅ ይዞ ማሳደቅ እኛ እዚህ ሀገር ሆነን በጣም ከባድ ነው። እንኳን በኢትዮጵያ ምንም የሚደርጋት ሀገር የለበት ቦታ ማለት ነው። እና ብዙ እናቶች አሉ ኢትዮጵያ ውስጥ ድምጻቸው ሳይሰማ ልጆቻቸውን ይዘው ያሉ እናቶች፣ እና እነሱን ስራ ለማስጀመር የማቋቋሚያ ለማድረግ
ይቅርታ፣ የተከበራችሁ አድማጮች አሁን የሰማችሁት የተከታዩን ዘገባ ወይም በዚህ ምሽት የያዝነውን ዘገባ ርዕስ ነበር። ለማንኛውም አቶ ጀማል ሀሰን ኦሮሚያ ዞን የኦሮሞ ብሔረሰብ ዞን ቃል አቀባይ በዘገባው ውስጥ አሉ። ይህ ወር የኦቲዝም ወር ነው፣ የአውሮፓ አፕሪል ማለት ነው። በዚህ ወር ውስጥ ከመንግስት ተቋማት በተጨማሪ ይህንን እንዲከላከሉ እንዲቋቋሙ ከተቋቋሙ መስሪያ ቤቶች በተጨማሪ በግልም እየታገሉ እየተፈጨረጨሩ ያሉ ብዙ ኢትዮጵያውያን አሉ። ኢትዮጵያ ውስጥ ከግማሽ ሚሊዮን በላይ የኦቲዝም ተጋላጮች እንዳሉም ይታወቃል። አሁን የተመለከታችኋቸው ኤደን አባተ ዩናይትድ ስቴትስ ነው የሚኖሩት፣ ነገር ግን ኢትዮጵያ ውስጥ የሚደረገው ጥረት ተሳታፊም ናቸው። ዘገባ ይዘናል በዚህ ምሽት ስለሳቸው። እንደዚሁም የትግራይ እናቶች በግጭት ውስጥ ያላቸውን የጤና ሁኔታም የሚዳስስ ዘገባ ይዘናል፣ ከመቀሌም ከዚህም የተጠናቀረ። እንደዚሁም ሴቷ ቦክሰኛ ባለ 13 ሜዳሊያ በዚህ ምሽት ኢትዮጵያውያን በአሜሪካ ላይ እናያለን። አብራችሁን ቆዩ ክቡራትና ክቡራን። አሁን ወደ መጀመሪያው ዝግጅት ቅንብር ልውሰዳችሁ። በአማራ ክልል በሰሜን ሸዋና በ ኤፍራታና ግድም ወረዳዎች በአጉራባቾቹ በሁለቱ ዞኖች በሰሜን ሸዋና በኦሮሞ ብሔረሰብ ዞኖች አጉራባች አካባቢዎች ጽንፈኞች አስነስተውታል ሲሉ የአካባቢው ባለስልጣናት በገለጿቸው ሰዎች በተነሳው ሁከት ቢያንስ 17 ሰዎች መገደላቸውን ተናግረዋል። በህይወት በአካል በንብረት ላይ ደርሷል ያሉት ውድመት አንዳንድ ግጭቶችን የጎሳዎች የብሔረሰብ የብሔር ግጭት ለማስመሰል ወገኖቹ ያነሷቸዋል በሚሏቸው ግጭቶች ምክንያት ነው። የሸዋ ሮቢት ከተማ በአካባቢው የሚገኙ ነዋሪዎች ለግጭቱ ለመሰደድ ተገደዋል ይላል የመስፍን አራጌ የደሴ ዘገባ። ወደዛው ላምራችሁ።
ለአሜሪካ ድምጽ አስተያየታቸውን የሰጡት የኦሮሞ ብሔረሰብ አስተዳደር ዞን መንግስት ኮሙኒኬሽን መምሪያ ኃላፊና የሰሜን ሸዋ ዞን አቻቸው ሁለቱን ዞኖች በሚያዋስነው ነገስ የሚባል ወንዝ ላይ ከብት በሚጠብቁ ረኞች መካከል ሚያዝያ 9 የተቀሰቀሰው ግጭት ተስፋፍቶ ለበርካቶች ሞትና አካል ጉዳት ምክንያት መሆኑን ጠቅሰዋል። ግጭቱ በኦሮሞ ብሔረሰብ አስተዳደር ዞን ጅሌ ጥሙጋና በሰሜን ሸዋ ኤፍራታ ግድም ወረዳ በተለይ ለሸዋ ሮቢ ቅርብ በሆኑት ወሰን ቆርቁር ቆራምቦጌ ሞላሊና ጄጋሎ አካባቢዎች ነው ተደረገው። የኦሮሞ ብሔረሰብ ዞን መንግስት ኮሙኒኬሽን ኃላፊ ጀማል ሐሰን
ወንዝ ላይ ውሃ የሚያጠጡ ተረኞች ላይ ማንነታቸው ያልታወቁ ሰዎች ተኩሰው 6 ሰው አቁስሎ አንድ ሰው ይገላሉ። ከብቶችም ዘርፈው ለመሄድ ሲሞክሩ ከብቶቹን ለማስለቀቅ ሲሉ ነው ይሄ የተፈጠረው። ችግሩ እንደተፈጠረ በቦታው የዞን አመራርም ዞን ጸጥታ መዋቅሩም የሰሜን ሸዋም የኛም በቦታው ድረስ በመገኘት ጉዳዩን ለማረጋጋትና በእኛ በኩል የደረሰ ጉዳት እንዳለ ሆኖ ነገሩ መቀጠል እንደሌለበት ታምኖ ለሊቱ ሙሉ ከ11 ሰዓት ድረስ ህዝብ አዋይተናል። በእኛ በኩል ህዝብ አዋይተን ችግሩ እንዳይፈጠር በዛ በኩልም ውይይት እንዲደረግ አቅጣጫ ከተሰጠ በኋላ ጧት ላይ በተደራጀ መልኩ ነው ወሰን ቆርቁር በሚባል አካባቢ ላይ ጦርነት በሶስት ቦታ ጦርነት የተጀመረው።
የሰሜን ሸዋ ዞን መንግስት ኮሙኒኬሽን መምሪያ ኃላፊ መሐመድ አህመድ በተመሳሳይ የግጭቱ መንስኤ ከዚህ ቀደም ይከሰት በነበረው አይነት የግለሰብ አርሶ አደሮች አለመግባባት የተቀሰቀሰ ነበር ይላሉ።
ሰሞኑን ከሚያዝያ 9 እሁድ ከሰዓት በኋላ ጀምሮ በሰሜን ሸዋና በኦሮሞ ብሔረሰብ ዞን አጉራባች ወረዳዎች አካባቢ ግጭት ተከስቷል። ሰሞኑን የተከሰተው ግጭት መነሻ ምክንያቱ በግለሰቦች መካከል የተከሰተ ግጭት ነው። ይህም በውሃ በግጦሽ በምን ያለ ግጭት ነበር የተከሰተው።
ለሁለት ቀናት ገደማ የቆየውና በጦር መሳሪያ በታገዘው ግጭት ከኦሮሞ ብሔረሰብና ከሰሜን ሸዋ ዞኖች ቢያንስ 17 ሰዎች ሳይሞቱ እንዳልቀሩ የኦሮሞ ብሔረሰብ አስተዳደር ዞን መንግስት ኮሙኒኬሽን ኃላፊ ገልጸዋል።
አዎ እንግዲህ የጸጥታ መዋቅሩ እያጠራ ነው አለው። እንግዲህ እስከ ጧት ድረስ ሬሳ የማንሳት ስራ ሲሰራ ስለነበረ ቁጥሩ በእኛ በኩል በዛ ያለ ቁስለኛ አለ። ወደ 8 ሰው ሙቷል። በወዳ በኩልም እንደዚህ ወደ 9 ሰው ሙቷል። ወደ 18 ሰው ቆስሏል።
የሰሜን ሸዋ መንግስት ኮሙኒኬሽን ኃላፊ አቶ መሐመድ በበኩላቸው በትክክል የሞቱትን ሰዎች ቁጥር ለማረጋገጥ ምርመራ እየተካሄደ መሆኑን አስታውሰው የሞቱና የአካል ጉዳት የደረሰባቸው ንብረትም የወደመባቸው መኖራቸውን አረጋግጠዋል።
መረጃ ገና የተደረገ ነው፣ ግን በደንብ መታወቅ ያለበት የሰው ህይወት አልፏል፣ ንብረት ወድሟል፣ ንጹሃኖች ቆስለዋል። ከዛም እልፍ ስል ደግሞ በተለይ በኤፍራታ ግድም ወረዳ ነጀሶ እና ሞላሌ በሚባሉ ቀበሌዎች ላይ ያሉ ማህበረሰብ ቤታቸው ሙሉ ለሙሉ በሚባል አግባብ ወድሟል፣ ተቃጥሏል። በሰሜን ሸዋ ዞን የኤፍራታ ግድም ወረዳ ቀበሌዎች ናቸው። በተመሳሳይ ዛሬ ዓመትም ተመሳሳይ ጥቃት ደርሶባቸው አጠቃላይ እዛ አካባቢ ያሉ ቤቶች ተቃጥለው ወድመው መልሶ ግንባታ ስራ እየተሰራ ነበረ። መልሶ ግንባታ ስራ ተቆርጦ ሳይጠናቀቅ ደግሞ አሁን መልሰው ተቃጥለዋል።
የሰሜን ሸዋው አቶ መሐመድ ከሁለቱም ወገን ግጭቱ እንዲባባስ ያደረጉ መኖራቸውንም ይናገራሉ።
የሁለቱም ዞን ህዝቦች ስናይ ለዘመናት አብሮ የኖሩ በፊትም የሚኖሩ ህዝቦች ናቸው። እነዚህ ህዝቦች በጋራ አልማቸውንም አሳራቸውንም ሲያሳልፉ የነበሩ ህዝቦች ናቸው። ከዚህም አልፎ የተጋቡ የተዋለዱ አብረው የሚያመርቱ ህዝቦች ናቸው። ነገር ግን በሁለቱም ህዝቦች መካከል ደግሞ ግጭት የፖለቲካ ፍላጎትና አጀንዳ ያላቸው አካሎች አሉ። እዚኛውም ቤት እዚኛውም ቤት እነዚህ አካሎች ደግሞ በተለያዩ ጊዜ ለህዝቡ አጀንዳ እየቀረጹ ይሰጡታል። በቀላሉ በዛው ባሉ በአካባቢው ማህበረሰብ ሽማግሌዎች እርስ በራሳቸው በቀላሉ የሚፈታ ግጭት ነበር። አሁን ግን መልክና ቅርጹን እየቀየረ ለምሳሌ መሐመድና አበበ የሚባሉ ግለሰቦች ከተጣሉ ሙስሊምና ክርስቲያን ተጣሉ በሚል ሃይማኖታዊ ቅርጽ እንዲይዝ ይደረጋል። ከኦሮሞ ብሔረሰብና ከአማራ ብሔረሰብ ቢጋጩ ሁለት ግለሰቦች ተጋጭተዋል ሳይሆን የምንለው ኦሮሞና አማራ ተጋጨ ብለን የብሔር ስም እንሰጠዋለን።
በአቶ መሐመድ ማብራሪያ የሚስማሙት አቶ ጀማልም
በሁለት ሰዎችና በአንድ ሰው ጠብ ጣፊ ወጣ አመለካከት ያላቸው አካላት ጉዳዩን አባብሰው የማይገባ መስዋዕትነት ከፍሏል። በሁለቱም ወንድሞቻችን በኩል ሁለቱም ሰሜን ሸዋ ሞሮሚያ ወንድሞቻችን ናቸው።
አንዳንዶች ስጋታቸውን እንደሚገልጹት ባልተለመደ ሁኔታ የአርሶ አደሮች ግጭት በማይመስል መልኩ ዙሪያውን ግጭቶች እንዲከሰከሱ እየተደረጉ ነውና ንጹሃን በዚህ መስዋዕትነት እየከፈሉ ነው። ስለዚህ መንግስታዊ መዋቅሩ የህዝቡን ደህንነት በማስጠበቅ ረገድ ውስንነት አለበት የሚል ቅሬታ የሚያቀርቡ የህብረተሰብ ክፍሎች አሉና በዚህ ጉዳይ ላይ ያለው አስተያየት ምንድን ነው?
የተባለው ነገር ትክክል ነው፣ ግን ውስጥ መሰረቱን መረዳት ይጠይቃል። ምክንያቱም አንድ መንግስት የህዝቡን ሰላምና ደህንነት መጠበቅ ግዴታው ነው። በየደረጃው ያለ መንግስት የህዝቡን ሰላም ማስጠበቅ ግዴታ አለበት። ትክክል ነው። አሁን እንደ አንድ ፓርቲ እንደ አንድ መንግስትም ስናስበው በሁለቱም ወገን ያሉትን ህዝብ ሰላም ማስጠበቅ ያለመቻል እንደ ችግር ሊወሰድ ይችላል። ግን ይሄ ሲባል ደግሞ ምን ነበር እየተሰራ የነበረው የሚለውን በደንብ መረዳት ይጠይቃል። ከአሁን በፊት የዛሬ ሳምንት አካባቢ ትንኮሳዎች ተደርገው የሰሜን ሸዋ ጸጥታ ኃላፊና የኛ ብልጽግና ፓርቲ ኃላፊ በጋራ ሆነን ጉዳዩን ሌት ተቀን ሰርተን ወደ ግጭት ሳይሸጋገር አስቁመነዋል። ሁለተኛ ይሄን ጉዳይ ጫፍ ላይ ዳገት ላይ ወንዝ ውስጥ ስለነበረ ጉዳዩ እንደተከሰተ ወደ አመራር ቦታው ድረስ ተገኝቶ ሁለቱ አመራር እየተደዋወለ የጋራ እያደረገ ሀሳብን እየተቀባበለ ጉዳዩ የበለጠ ጉዳት እንዳያደርስ ማድረግ ተችሏል።
እነዚህ ህዝቦች ዛሬ አይደለም የበቀሉት ወይም ዛሬ አይደለም የተገናኙት፣ ተዋልደው ተዛምደው አንድ ሆነው የኖሩ ህዝቦች ናቸው። የከብት ግጦሽ፣ የውሃ ምናምን፣ የእርሻ የመሳሰሉት ነገሮች ድሮም ነበሩ። አሁን ግን በዚህ ልክ የጉዳት መጠኑ ሰፍቶ እዚህ ደረጃ እንዲደርስ ያደረገው ምንድን ነው ይላሉ?
በዋናነት የሁለቱን ህዝብ መረጋጋት ሰላም የማይፈልጉ አካላቶች አሉ፣ ይሄ ይታወቃል። በእኛ በኩል ለይተን ኦነግ ሸኔ የሚባለውን የጫፍ ወጣ አመለካከት ያለው አካል በዞን ደረጃ በተደራጀ መልኩ እርምጃ እየወሰድንበት ነው ያለ ነው። ወደ ማዳከም ተበታትኗል በእኛ ደረጃ። ያም ሆኖ ግን በማህበራዊ ሚዲያ ነገሩን የሚያባብሱ አካላቶች አሉ። ወንድሞቻችን በሰሜን ሸዋ በኩል ደግሞ ይሄ ከመንግስት እውቅና ውጭ ያሉ በፋኖ ስም ተደራጅተው የፋኖ ስም የሚያጠለሹ ነገር ግን ፋኖን የማይወክሉ ለመንግስት ተገዢ ያልሆኑ ህዝብ ለማጋጨት የሚሞክሩ አካላት አሉ። ይሄ ደግሞ የክልል አመራር የዞን አመራር ባለበት ከመንግስት ቁጥጥር ውጭ ሆኖ በሃይማኖት አባት ተለምነው በመንግስት ተለምነው በሀገር ሽማግሌ ተለምነው እምቢ ብለው ነው ወደ ጦርነት ገብተው የከፈቱት ማለት ነው። በጋራ ገምግመን ጉዳዩን የጋራ አድርገናል ከዞን አመራር ክልል አመራር ባለበት። ስለዚህ ግጭቶች ይከሰታሉ፣ ነገር ግን አባባሽ የሚሆኑት በውስጣችን ያሉ የዚህን ህዝብ ሰላም የማይፈልጉ የመሬትና የመሳሪያና የደም ነጋዴ የሆኑ አካላት በሶሻል ሚዲያና በማህበራዊ ሚዲያው በሌላም ተጠቅመው ጉዳዩን ያባብሱታል።
የስማቸውን መጠቀስ የድምጻቸውን መቀረጽ ያልፈልጉ አንድ የሸዋሮቢ ከተማ ኗሪ ግን ጦርነቱ በአርሶ አደር ደረጃ የማይያዙ መሳሪያዎች ጥቅም ላይ የዋሉበት መሆኑን ጠቁመው በጦርነቱ ላይ የተደራጀ ወታደራዊ አካል አለ የሚል መከራከሪያ ያቀርባሉ። አቶ መሐመድ በዚህ ጉዳይም ላይ ምላሽ ሰጥተዋል።
ይህ ጉዳይ እኛም እየሰማን ነው። ሆኖም ግን በዋናነት የግጭቱ አንተዋ ላይ እነማን ነበሩ ግጭቱ እንዲባባሰ እያደረጉት የነበሩት የሚለውን ነገር ሁለቱም ዞኖች ከፍተኛ አመራሮች፣ የጸጥታ መዋቅር፣ ሀገር ሽማግሌዎች፣ ሃይማኖት አባቶች በጋራ ተገምግሞ ወንጀለኞችን በጋራ ለህግ አሳልፎ ለመስጠትና በህግ አግባብ ተጠያቂ ለማድረግ እየተሰራ ነው። እነዚህ ሰዎች እነማን ናቸው የሚለውን ደግሞ የበለጠ አሁን መረጃው እየተጣራ ስለሆነ አሁን በተባለው አግባብ ወታደራዊ ነገር አለ ወይ የሚለውን ነገር ግልጽ የሆነ መረጃ እስካሁን ድረስ የደረሰን ነገር ስለሌለ ብዙ ነገር የምለው ነገር የለኝም። እዚህ ላይ የሚባለው ነገር ሰምተናል። ጉዳዩን ግን እናጠራና በቅርብ ለህዝባችን ይፋ እናደርጋለን።
የአማራ ልዩ ኃይልና የፌዴራል ፖሊስ በአካባቢው ከገቡና የአመራር ለአመራር ውይይት ከተደረገ በኋላ ጦርነቱ ከትናንት ጀምሮ መቆሙንና ተቋርጠው የነበሩ የትራንስፖርት አገልግሎት መጀመራቸውን አቶ ጀማል አስታውቀዋል።
በጦርነቱ መሀል ገብተን ሸዋሮቢት ገብተን ነው ውይይት ያደረግነው። ዛሬ ሸዋሮቢት ላይ ውይይት አድርገን አመራር ለአመራር አገናኝተን ወደ አመራር የዞን አመራር የክልል አመራር ባለበት ወደፊት መሰራት ያለበት ስራ ላይ ያተኩረን ውይይት አድርገን እንግዲህ ሰላም ነው አሁን በጣም በተረጋጋ ሁኔታ ላይ ነው አለው። ተዘግቶ የነበረ የፌዴራል መንገድ አስከፍተናል። አመራር ለአመራር ግንኙነት አድርገናል። ከአሁን በፊት ባልተለመደ መልኩ ማታ ጦርነት ኖሮ ጠዋት ላይ አመራር ተገናኝቶ አቅም በተአምር አመራሩ ተገናኝቶ በዚህ የገመገም ነው የአመራር ለአመራር ግንኙነቱ በጣም አሪፍ ነው። የህዝብ ለህዝብ ግንኙነቱን አጠናክረን ጉዳቱን የመቀልበስ አጠቃላይ ጉዳዩ ወደ ተባባሰ ነገር እንዳይሄድ ለማድረግ ስራ ተሰርቷል። እንግዲህ አሁንም እዛው ነው ያለሁት።
አካባቢው ተደጋጋሚ ግጭት ማስተናገዱን የሚያስታውሱት አቶ መሐመድ ደግሞ በተለይ የሁለቱን ታላላቅ እምነቶች በዓላት መሰረት አድርገው የሚስፋፉ ደም አፋሳሽ ጦርነቶች በሁሉም የእምነት ተከታይ ዘንድ ሊወገዙ የሚገባቸው ነው ብለዋል።
እጅግ በጣም የሚያሳዝነው የአካባቢ አለመታደል ሆኖ በየአመቱ በተለይም ደግሞ ትልልቅ ክብረ በዓሎችን ተጠብቆ የሚፈጸምበት ጥቃት ትንሽ ያሳዝናል። ባለፈውም አመት በተመሳሳይ እንደዚሁ የፋሲካ በዓል አካባቢ ላይ ነው ውጭን አከበሩት። የእውነት ማለት ነው እኔ እስልምና እምነት ተከታይ ነው፣ ግን ደግሞ የክርስትና እምነት ተከታይ ወንድሞቼ፣ እናቶቼ፣ አባቶቼ፣ እህቶቼ ከቤት ንብረታቸው ተፈናቅለው በየቦታው ሲያከብሩ ሳይ ትንሽ ያማል። እሱ
በእስልምና እምነት ተከታዮች ደግሞ ታላቁ የረመዳን ጾም ወቅት ላይ ነው ያለነው። ነገር ግን በተለይ በቀጣናው እንዲህ አይነት ግጭት ሲነሳ ሁለቱም መተከታዮች ከቤት ንብረታቸው እየተፈናቀሉ በአለን በመቀበታቸው ከማክበር ይልቅ ተፈናቅለው ጉዳት የደረሰባቸው ነው።
ዘጊቶ በደረሰን መረጃ ከሸዋሮቢ አካባቢ ተፈናቅለው የወጡ ያካባቢው ነዋሪዎች ወደ ቀያቸው እየተመለሱ ሲሆን የሁለቱም ዞኖች አመራሮች እንዳስተዋወቁት ግጭቱ እንዲስፋፋ ምክንያት ሆነዋል ያሏቸውን አካላት ለህግ ለማቅረብ የተጠናከረ ምርመራ እየተደረገ ነው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
ተከታዩ ዘገባ ደግሞ ወደ ባህር ዳር ይወስደናል። ባለፉት ወራት በኢትዮጵያ ሰሜናዊ አካባቢዎችና አማራ ክልል ውስጥ በተለይ በተካሄዱ ጦርነቶች ምክንያት ወደ 2 ሚሊዮን የሚጠጋ ቁጥር ያላቸው ተማሪዎች ከትምህርት ውጪ እንደሆኑ የክልሉ መንግስት አስታውቋል። ከነዚያ ከትምህርት ገበታቸው ላይ ከተፈናቀሉት መካከል ወደ ትምህርት የተመለሱት ወደ 850,000 ብቻ የሚሆኑት እንደሆነ የክልሉ የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ግዛቸው ሙሉነህ ዛሬ ባህር ዳር ላይ ተናግረዋል። አቶ ግዛቸው ሙሉነህ አክለውም ሰሞኑን ተነስቶ በነበረው የ12ኛ ክፍል መልቀቂያ ፈተና ያለፈው አመት ማለት ነው ውጤት ላይ የትምህርት ሚኒስቴር የሰጠው ምላሽ የሚያበረታታ ነው ብለዋል። አስቴር ምስጋናው ባህር ዳር ላይ የተሰጠውን ጋዜጣዊ መግለጫ ተከታትላ ተከታዩን ዘግባለች። አዳምጡት።
የአማራ ክልል መንግስት ቃል አቀባይ አቶ ግዛቸው ሙሉነህ ዛሬ የሰጡት መግለጫ በተለያዩ ወቅታዊ ጉዳዮች ላይ ያተኮረ ነው። የሰሜን ኢትዮጵያ ጦርነት በክልሉ የመማር ማስተማር ሂደት ላይ ያስከተለውና እያስከተለ ያለው ተጽዕኖ ደግሞ ከተነሱ ጉዳዮች አንዱ ነው። ከዚሁ ጦርነት ጋር በተያያዘ ከ4000 በላይ ትምህርት ቤቶች ሙሉ በሙሉ ወይም በከፊል መውደማቸውን ነው የጠቆሙት። በዚህም ምክንያት ቁጥራቸው ወደ 2 ሚሊዮን የሚጠጋ ተማሪዎች ከትምህርት ገበታ ውጪ ሆነው መቆየታቸውን አመልክተዋል። እስካሁን ወደ ትምህርት ገበታ የተመለሱትም የተወሰኑ ብቻ መሆናቸውን ነው ያብራሩት።
ወደ 1.9 ሚሊዮን ህጻናትና ታዳጊ ወጣቶች ጉልማሶች ከትምህርት ገበታቸው ውጪ የሆኑበትን ጊዜ በደንብ ማንሳት በጣም ተገቢነት አለው። ጉዳት የደረሰባቸው 4007 የሚሆኑ ትምህርት ቤቶች ውስጥ በተለይ 1025 የሚሆኑ ደግሞ ከጥቅም ውጪ የሆኑ ናቸው ማለት ነው። ከጥቅም ውጪ ሆነው የወደሙ ነው የነበሩት። እንግዲህ እነዚህን መልሶ ትምህርት ማስጀመር የክልሉ አንድ ዋና ስራ ነው የነበረው። ከዚያ አኳያ 856033 የሚሆኑ ተማሪዎችን ትምህርት ማስጀመር ተችሏል ማለት ነው።
በሰሜን ኢትዮጵያ የተካሄደውን ጦርነት ተከትሎ በአማራ፣ በትግራይና በአፋር ክልሎች የሚገኙ በሺዎች የሚቆጠሩ ትምህርት ቤቶች መውደማቸውን ከትምህርት ሚኒስቴርና ከሌሎች ተቋማት የወጡ መረጃዎች ያመለክታሉ። ጦርነቱ በተማሪዎች ስነ ልቦናና የትምህርት ጊዜ ላይ ያስከተለው ጉዳት ከፍተኛ መሆኑንም ይጠቅሳሉ። ከዚህ አንጻር የአማራ ክልልን ሁኔታ ያነሱት ቃል አቀባዩ ጦርነቱ በመማር ማስተማሩ ሂደት ላይ ያስከተለው ከባድ ተጽዕኖ በ12ኛ ክፍል መልቀቂያ ፈተና ውጤት ላይ አንጸባረቁንም ጠቁመዋል። ይህም ሆኖ ትምህርት ሚኒስቴር በፈተና ዙሪያ ለተነሱ ቅሬታዎች የሰጠው ምላሽ የሚበረታታ መሆኑን ገልጸዋል። አቶ ግዛቸው
ትምህርት ሚኒስቴር ይህንን ግምት ውስጥ ያስገባና የትምህርት ቢሮአችን ያቀረበውን ጥያቄና የህዝቡንም ጩኸት የልጆቹንም ጩኸት በመስማት አቤቱታ በመስማት ከነዚህ ውስጥ መግቢያ እንደገና ተጨማሪ ከተገኘው ቦታ ውስጥ 4339 የሚሆነውን ወይም ከ50% በላይ ለአማራ ክልል በጦርነት ለተጎዱ አካባቢዎች የተሰጠበት ሁኔታ ነው ያለው። ይህ መለስተኛ ነው፣ ብዙ ችግር የሚፈታ አይደለም። ዋናው ግን በጥሩ መንገድ የተመለከት ነው። አማራ ክልል በጦርነቱ ስለነበረ ተማሪዎቹ እንደገና ፈተና እንዲፈተኑ ውሳኔዎች ተላልፈዋል። ይሄ ትልቅ ውሳኔ ነው። ይሄን አፕሪሼት ማድረግ ይሄን ማመስገን ያስፈልጋል። ተገቢ እይታ ነው።
የትምህርት ሚኒስቴር ሰሞኑን ባወጣው መግለጫ በጦርነትና ግጭት ውስጥ ሆነው የተፈተኑና ወደ መንግስት ዩኒቨርሲቲዎች መግቢያ ነጥብ ያላመጡ ተማሪዎች ከ2014 ዓ.ም መደበኛ ተፈታኞች ጋር እንደ አዲስ እንዲፈተኑ መወሰኑን ማስታወቁ ይታወሳል። የአማራ ክልል መንግስት ቃል አቀባይ በዛሬው መግለጫቸው ከጦርነቱ ጋር ተያይዞ የወደሙ ከ2000 በላይ ትምህርት ቤቶችን መልሶ ለመገንባት የሁሉንም ርብርብ እንደሚጠይቅ ተናግረዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
ከአሜሪካ ድምጽ የሚተላለፍላችሁን የረቡዕ ምሽት ስርጭት ነው እየተከታተላችሁ ያላችሁት። አዲስ አበባ ላይ ከምሽቱ 3 ሰዓት ተኩል ነው። አሁን ተከታዩ ዘገባ የምስራቅ አፍሪካን መጪ ስጋት ይመለከታል። ባለፉት 3 ዓመታት ውስጥ ኢትዮጵያን፣ ሶማሊያን፣ ኬንያን ብዙ አካባቢዎቻቸውን ያዳረሰው ድርቅ ለአራተኛ ዓመት የሚቀጥል ከሆነ 20 ሚሊዮን ሰው ለከፋ ረሃብ ሊጋለጥ ይችላል ሲል የዓለም የምግብ ፕሮግራም WFP አስጠንቅቋል። ሊሳ ሽላይን ከጄኔቫ ያጠናቀረችው ዘገባ አለ። ቆንጅታየ እንደሚከተለው አቀናብራዋለች።
አፍሪካ ቀንድ ሁኔታ ጥሩ አይመስልም። ከወር በፊት መጀመር የነበረበት የበልግ ዝናብ አልመጣም። አካባቢው ባለፈው 3 ዓመት በድርቅ እጅጉን ተጎድቷል። በኢትዮጵያ ሰብል ባለመዋጣቱ የተነሳ 7.2 ሚሊዮን ሰዎች ለረሃብ መዳረጋቸውንና ከ1 ሚሊዮን በላይ የቀንድ ከብቶች መሞታቸውን የዓለም የምግብ ፕሮግራም ገልጿል። የኬንያም ሁኔታ ከዚህ የተሻለ አይደለም። በድርቁ መባባስ የተነሳ ከ3 ሚሊዮን የሚበልጡ ሰዎች ለምግብ እጥረት ተዳርገዋል። ከነሱም ውስጥ ግማሽ ሚሊዮኑ በአጣዳፊ ረሃብ ላይ ናቸው። በሶማሊያም 6 ሚሊዮን ህዝብ ከአጠቃላዩ ህዝቧ 40 ከመቶ ማለት ነው የምግብ እጥረት ተጠቂ እንደሆነና 80 ሺህ የሚሆኑት ቸነፈር አፋፍ ላይ እንዳሉ ነው የዓለም የምግብ ፕሮግራም ያስታወቀው። ከናይሮቢ የዓለም የምግብ ፕሮግራም የምስራቅ አፍሪካ ዳይሬክተር ማይክል ደምፎርድ በሰጡት ቃል አሁንም ዝናቡ ከቀረ ለረሃብ የሚዳረገው ሰው ቁጥር ተገምቶ ከነበረው ከ13 ሚሊዮኑ ወደ 20 ሚሊዮን ሊያሻቅብ ይችላል ብለዋል።
ሁኔታው መጥፎ ነው፣ እየተባባሰም ነው። ዝናቡ በመጣ ይያልነን ቢመጣም ደግሞ ህዝቡ ተዳክሟል። ያለው ውሃ ተሟጧል። ከብቶች እየሞቱ ነው። ሰብሉም ደርቋል። ካሁን ካለንበት አፋፍ መመለስ ካልቻልን እጅግ በጣም ከባድ ሁኔታ ይጠብቀናል።
ህፃናት ህይወታቸውን የሚያተርፍ የተመጣጠነ ምግብ ባለማግኘታቸው እየሞቱ መሆኑን እየሰማን ነው ብለዋል የዓለም የምግብ ፕሮግራም ዳይሬክተሩ። የዓለም የምግብ ፕሮግራም ከባድ የገንዘብ ችግር ላይ እንዳለ የገለጹት ባለስልጣኑ ከሚያስፈልገን 370 ሚሊዮን ዶላር ውስጥ እስካሁን የደረሰን 13 ከመቶ ብቻ ነው ብለዋል። ገንዘቡ እንዲሰጠን ተማጽኖ ያቀረብነው ባለፈው ጥር ወር ነው። ከዚያ ወዲህ እርዳታ ፈላጊውም ወጪያችንም ጨምሯል ያሉት ማይክል ደምፎርድ በሚቀጥሉት 6 ወራት ስራችንን አጠናክረን እንድንቀጥል 473 ሚሊዮን ዶላር ያስፈልገናል ብለዋል።
Funding gap means the WFP is having to prioritize in such a way that
የሚያስፈልገን ገንዘብ ካልደረሰን ቅድሚያ የምንሰጠውን ስራችንን ማስተካከል ይኖርብናል ማለት ነው። የተመጣጠነ ምግብ እጥረትን መከላከል ላይ ስናተኩር የነበረውን አሁን ዋና ትኩረታችንን በተመጣጠነ ምግብ እጦት የተጎዱትን ማከም ላይ ማድረግ ይኖርብናል ማለት ነው። ለሱም ቢሆን አሁን ባለን ይዞታ የምንቀጥል ከሆነ በቂ ገንዘብ አይኖረንም። ስለዚህ ሙሉ በሙሉ በምግብ ፕሮግራሞች ላይ ማተኮር ሊኖርብን ይችላል።
የዩክሬኑ ጦርነት የምግብና የነዳጅ ዋጋን ታይቶ በማያውቅ መጠን እንዲያሻቅብ በማድረጉ አፍሪካ ቀንድ ውስጥ ያለውን ችግር እንዳባባሰው የዓለም የምግብ ፕሮግራም የምስራቅ አፍሪካ ዳይሬክተሩ አመልክተዋል።
ከአሜሪካ ድምጽ እየተላለፈላችሁ ያለ የረቡዕ ሚያዝያ 12 2014 ምሽት ስርጭታችንን ነው እየተከታተላችሁ ያላችሁት። የተከበራችሁ አድማጮች በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም VOA ኢትዮጵያ ቻናል በኢትዮሳት ላይ እንገኛለን። የራዲዮ አድማጮቻችን እንደዚሁም የራዲዮ በቴሌቪዥን ተመልካቾቻችን፣ የዌብና ማህበራዊ መገናኛዎች ተከታዮቻችን ሁሉ ዝግጅታችን ይከተላል። በዌብሳይታችን amharic.voanews.com እንዲሁም በዌብሳይታችን በዩቲዩብ፣ በኢንስታግራም፣ በፌስቡክ እንዲሁም በትዊተር @voaamharic ላይ አለን። አብራችሁን ቆዩ። አሁን ማስታወቂያ አለን።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com በፌስቡክ @voaamharic በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ VOA
በዚህ መሰረት አስተያየቶቻችሁን የላካችሁልን በርካታ አድማጮቻችን፣ ተመልካቾቻችን፣ ተከታዮቻችን አላችሁ። እስቲ ጥቂቱን መልሰን ወደ እናንተ እናሰማ።
ተሾመ ኃይሌ ይባላለሁ። የምኖረው ካሊፎርኒያ ነው። ቪኦኤ ፕሮግራም ላይ ያለኝ አስተያየት ፕሮግራማችሁ ሚዛናዊና በማስረጃ የተረጋገጠ ወይም ደግሞ ኤቪደንስ ያለው በመሆኑ ሁሉ ጊዜ ተከታተለዋለሁ። እኔ ከቪኦኤ ውጪ ብዙም ያን ያህል አከታተልም፣ ምክንያቱም የተረጋገጡና ታንጀብል የሆኑ መረጃዎችን በማስደገፍ ስለሆነ ቪኦኤ ፕሮግራሙን የሚያስተላልፈው በየጊዜው ተከታተለዋለሁ። ለአንድ ወገን ያደላ ሳይሆን ከተለያዩ ወገኖች ማስረጃዎችን በማሰባሰብ ስለሆነ ፕሮግራሙን የሚያስተላልፈው ወደዋለሁ። እኔ ከልጅነት የጀመረው ቪኦኤን በጣም ነው የምከታተለው። አሁንም እዚህ ከመጣሁ በኋላ ቪኦኤን በየቀኑ ባረገው በስራ ምክንያት እንኳን በማክስቱም ቢሆን ሁለቱንም ፕሮግራም ከታተለዋለሁ ማለት ነው። የሁለቱንም ቀን እንጂ ሚስ አላረገውም አንድም ቀን። ስለዚህ በጣም እንወዳችኋለን። እዚሁ ቀጥሉ ለማለት ፈልጋለሁ። አመሰግናለሁ።
ፍቅሬ ዶላንቴ ይባላለሁ። ከደቡብ ክልል እና አስተያየቴ ያለው ምንድነው፣ ብዙ ጊዜ የዋይት ሃውሱን እንትን ብቻ ታሳያላችሁ በምስሉ ብትታዩን እና እያያችሁን የሀገራችን ገጽታ ደግሞ የት ምን እንደሚፈሰም የት ምን እንደሚሆን ቀጥታ ሁሉንም ፕሮግራሙን ከዋይት ሃውሱ ይልቅ በምስል እያሳያችሁና እየታያችሁ ታገለግሉን በጣም ደስ ይለናል። በጣም እናመሰግናለን። ከዚህ የበለጠ ደግሞ ፕሮግራማችሁ በጣም ደስ የሚል ነው። በጣም የሚደነቅ ነው። በጣም የሚያምር ነው። ለማንም የሚያት ያለ አይደለም። እንደውም ፖለቲካዊ ጣቢያም አይመስልም፣ ፖለቲካዊ ሚዲያም አይመስልም። ሚዲያችሁ በጣም ደስ የሚል ነው። ማይክሉን የጠበቀ ነው። በጣም አመሰግናችኋለሁ። ቴንኪዩ።
መምህር መንግስቱ ከበደ እባላለሁ። ከአዲስ አበባ ነው የምትውለው። አስተያየቴ ያው ቪኦኤ በጣም ደስ የሚል ፕሮግራም ነው የሚያቀርበው። ሁሌ ነው የምከታተለው። ደንበኛ ነኝ። ከቪኦኤ ብዙ እውነታዎችን እናገኛለን። የህዝቡም ደግሞ ጆሮና ድምፅ በመሆኑ ለምታገለግሉ በጣም ደስ ይለናል። ያው አስተያየቱ በወጣቱ በሀገራችን ጉዳይ ብዙ ሁኔታዎች አሉ። ከዛ አንጻር ሀሳባችንን ሼር ለማስፈልገን ነው። እንዲሁም በወጣቱ ዙሪያ ችግሮች አሉ፣ ሀሳቦቻችን እንገልጻለን።
የተከበራችሁ አድማጮቻችን፣ ተመልካቾቻችን እጅግ አድርገን እናመሰግናለን ስለ አስተያየቶቻችሁ፣ ስለ ገንቢ ቁም ነገሮች ያካፈላችሁን። ወደፊትም ቀጥሉ በዚሁ። ማንኛቸውንም አስተያየቶች በገንቢ ሁኔታና በጨዋ አቀራረብ እንድትልኩልን እንድታኖሩልን ከአክብሮት ጋር እንጠይቃለን። ጋቢና ቪኦኤ በየምሽቱ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል ይተላለፋል። በ19ና በ25 ሜትር ባንድ በራዲዮ እንደዚሁም በራዲዮ በቴሌቪዥን ስርጭታችን ተከታተሉን፣ ደግሞም ተሳተፉ። የምሽቱ ስርጭት ቴክኒሻን ኮርኔሊየስ ቴነር እንደዚሁም የስርጭቱ አቀናባሪ ኤልያስ አስማረ ነው። የቪዲዮ ቅንብር መሳሪያዎች ላይ ደግሞ ቻርልስተን ሞክ አለ። የዌብና ማህበራዊ መገናኛ ፕሮዲውሰሯ አበባየው ገበያው መሳሪያዎቿ ላይ ነች። አሁን የምሽቱ ስርጭት ዋና አዘጋጅ ጽዮን ግርማ፣ እኔም አስተናጋጃችሁ ሶሎሞን አባተ ከመላ ባልደረቦቻችንና ዘጋቢዎቻችን ጋር ከእናንተ ጋር ነን። አብራችሁን ቆዩ። ወደ ተከታዩ የምሽቱ ዝግጅት እናልፋለን። አሁን ከምሽቱ 3 ሰዓት ከ39 ደቂቃ ሆኗል። ሴቶችና ቤተሰብ በጦርነት ሁኔታ ውስጥ ሴቶች ነፍሰ ጡሮች የሚገኙበት ሁኔታ ምን ይመስላል? መቀሌ ያለው ሪፖርተራችን ሙሉጌታ አስማሃ ወደ አይደር ሆስፒታል ጎራ ብሎ ነፍሰ ጡሮችን እንደዚሁም እናቶችን አነጋግሯል። የዋሽንግተን ላይ ደግሞ የትግርኛ ዝግጅት ክፍላችን ባልደረባ ሳራፍ ሳዬ ይህንኑ የሙሉጌታንም ዘገባ አካታ ተከታዩን ለዛሬ ሴቶችና ቤተሰብ ክፍለ ጊዜ አሰናድታለች።
ጦርነት በተካሄደባቸው የሰሜን ኢትዮጵያ አካባቢዎች በተለይም ገጠራማ ቦታዎች ነፍሰ ጡር እናቶች ቀናቸውን ጠብቀው ልጃቸውን በሰላም ለማቀፍ ከፍተኛ ፈተና እንደሚገጥማቸው ይናገራሉ። በተለይ ጤና ተቋማት ላይ በተለያየ መልኩ የደረሰው የመሰረተ ልማቶች ውድመት ችግሩን አባብሶታል። የቆላ ተንቤን ከተማ ነዋሪዋ ወይዘሮ አሚተ ተስፋይ ለዚህ ችግር ተጋላጭ ከሆኑት መካከል አንዷ ናቸው። ታህሳስ 22/2014 ዓ.ም መቀለ ወደሚገኘው አይደር ሆስፒታል ለመውለድ መጥተው ነበር ያገኘናቸው። በጊዜው የማዋለጃ አገልግሎት ባለማግኘታቸው አሁን ለተወሳሰበው የጤና እክል መዳረጋቸው ይናገራሉ።
ሰማት ታሲ ወሊደን ካውዚ አንተ ተምሃይደንስ ክሽን ካኡ ሐከም ለመጽ ካኡ ወራህ
ታህሳስ 20 ነበር የወለድኩት። ከወገቤ በታች አበጠ። ለተሻለ ህክምና ብዬ እዚህ ስመጣም ህፃኑ የታፈነ መሆኑን ነገሩኝና በቀዶ ህክምና በስምንት ወሩ አወጡት። እኔም እስካሁን ህክምና እየተደረገልኝ ይገኛለሁ።
ሌላዋ በህክምና እርዳታ በአይደር ሆስፒታል የወለዱት እናት ወይዘሮ ሻሃን ተስፋይ ናቸው።
እስራሐምሽቴ ታህሳስ ወሊደ ሰዓት 1ና ንጉሆ ከሰዓት 1ና ንጉሆ ከሸመንተ ሰዓት ጸብየው ገዛ ከላይ መንተር ሙላት
የመጀመሪያውን ታህሳስ 25 ጠዋት 1 ሰዓት ላይ ወለድኩ። እስከ 8 ሰዓት ሁለተኛው መንትያው እስኪመጣ ጠበቅን። ሊሆን ስላልቻለ በሰው ትከሻ ተሸክመኝ ሳምረ ደረስኩ። እዛም አምቡላንስ እስከሚገኝ 1-2 ሰዓት ቆይቼ መቀሌ ገባሁ። ከዚያ በኋላ ሌሊት 10 ሰዓት ላይ በቀዶ ጥገና ወለድኩ። በአጠቃላይ 20 ሰዓት ወስዶብኛል።
ሁለቱ እናቶች ከጦርነቱ በፊት ቢሆን ኖሮ ያን ያህል መጓዝ እንደማይጠበቅባቸው ይናገራሉ። ወይዘሮ ሻሃን ተስፋይ
ጤና ጣቢያ በስልክ ስለደወለ ለምጽናር አጣያና ካሆንግት እንድኩላ ሽግግም በገጠመኝ ነርማ።
ከዚህ በፊት ወደ አቅራቢያችን የነበረው የጤና ጣቢያ ስልክ ተደውሎ አምቡላንስ ማግኘት ይቻል ነበር። የጽንስ ክትትል ይደረግልን ነበር። የምንወልደውም እዚያው ነበር። አሁን ግን በሰው ትከሻ ተሸክመውኝ በእግር ነበር ወደ ሳምረ የተባለ ቦታ ያደረስኩት። መድኃኒት የለም ከአቅማችን በላይ ነው ብለው ነው የላኩኝ። እዛው ቢሆን ኖሮ እንደዚህ አልቸገርም ነበር።
መቀለ የሚገኘው አይደር ሆስፒታል ከሚሰጣቸው የተለያዩ አገልግሎቶች አንዱ ማዋለድ ነው። ከ2012 ዓመተ ምህረት በፊት በአመት ከ5 እስከ 6 ሺህ የሚደርሱ እናቶች በሆስፒታሉ ውስጥ የማዋለድ አገልግሎት ይሰጣቸው እንደነበር የጽንስ ክትትል ስፔሻላይዝድ ትምህርታቸውን በመከታተል ላይ የነበሩት ዶክተር ፋኑስ ገብሩ ተናግረዋል። አሁን ግን ይህ ቁጥር ወደ 3000 መውረዱን ገልጸዋል።
50% ካልስ ቀንሶለው ማለት ነው። ስለዚህ 50% አበይን ዘላ ዘለው አንተ አንዘ ሆነ ዘለው አዝብል ኢንፎርሜሽን
አሁን ይሄ ቁጥር 50% አካባቢ ቀንሷል። ይሄም የሚያሳየው ቀደም ሲል ሆስፒታል ሲወልዱ ከነበሩት 50% የሚሆኑት ቤት ውስጥ እየወለዱ ነው ማለት ነው። የእንሽርትዋ ያለቀኑ ሲፈስ ይሰጥ የነበረው መድኃኒት እጥረትም አለብን።
ከቆላ ተንቤን የመጣችው ወይዘሮ አሚተም ከጽንሱ ጋር በተያያዘ የደም ግፊቷ በመጨመሩ በአካባቢዋ የሚገኘው ጤና ኬላ ለበለጠ እርዳታ ወደ አይደር ሪፈራል ሆስፒታል ስለላካት ወደ ሆስፒታላቸው መምጣቷን የተናገሩት የማህፀንና የጽንስ ክትትል ስፔሻሊስት ዶክተር ተወልደ ብርሃነ፣ ይሁን እንጂ ህፃኑ በእናቱ ማህፀን ሊቆይበት የሚገባው ጊዜና የእድገት ደረጃውን ባለመጨረሱ የችግሩ መጠን መክበዱን ተናግረዋል።
ንኣብነት ሳምባ እንተሪእናሲ ኣየር እዩ ክሕዝ ዝግብኦ። ስለዚ ካብቲ ኣየር ክሕዝ ዝግብኦ ነበረ ቦታ ፈሳሲ እስካብ ምውፃር።
ከምዲህ ያሉ ጉዳዮች ጋር በተያያዘ የተለያዩ ችግሮች እየተከሰተባቸው ይገኛል። ለምሳሌ ሳምባዋን ብናይ አየር መያዝ ሲገባው ውሃ ቋጥሮን ያገኝ ነው። ስለዚህ እኛ ጋር ከመጣሽ በኋላ በቀዶ ሕክምና እንድትወልድ ተደረገ። ከደም ትቦቱ እየተበተነ የነበረው ውሃ እንዲቆም ማድረግ ቀዳሚው ስራ ነበር። ህፃኑም ቢሆን እድገቱን ጨርሶ ባለመወለዱ ክብደቱ የ35 ሳምንት እድሜ ወረደ ነው። የእናት ጡት አግኝቶ እንዳይጠነክርም ምግብ ባለማግኘቷ ጡቷ ምንም ሊያመነጭ አልቻለም። ወተት ተገዝቶ እንዳይሰጠውም ሆስፒታሉም ሆነ ቤተሰቡ ይህንን ለማድረግ አቅም የላቸውም። ሆኖም ግን ከነበረው ችግር አንጻር ሁለቱም በህይወት መትረፋቸው ትልቅ ነገር ነው።
አሚቴ ተስፋይና ሸሃን ሐጎስ የነበሩባቸው ችግሮች አልፈው የራሳቸውና የልጆቻቸውን ህይወት ማትረፍ መቻላቸው እንደ ድለኛ ያስቆጥራቸዋል። ሆኖም ግን እንዲህ ባሉ አለመረጋጋትና ጦርነት ባለባቸው አካባቢዎች ቤት ለቤት ይዞሩ የህክምና እርዳታ ለሚሰጡ ባለሙያዎች ስልጠና በመስጠት ማገልገል ቢቻል ነገሮችን በመጠኑ ማቅለል ይቻላል ሲሉ ባለሙያዎች ይመክራሉ። በተጨማሪም በመድኃኒትና በህክምና ቁሳቁሶች ጥረት የተነሳ ነፍሰ ጡር እናቶች የተመጣጠነ ምግብ ማግኘት አለመቻላቸው ከርግዝና ጋር በተያያዘ ከሚደርሱ ስቃይና ጉዳት በተጨማሪ በሚወለዱ ህፃናት ላይም የተዛባ ተክለ ሰውነት ይዘው የሚወለዱ ህፃናት እየበዙ መሆናቸውን ዶክተር ፋኑስ ገብሩ ገልጸውልናል። ለአሜሪካ ድምጽ ራዲዮ ሳራ ፍሳዬ ዋሽንግተን ዲሲ።
ተከታዩ ዘገባም ሴቶችና ቤተሰብን የሚመለከት ነው። ቤተሰብን ሁሉ በአጠቃላይ ኢትዮጵያ ውስጥ ወደ 600 ሺህ የሚሆን ቁጥር ያላቸው ህፃናት የኦቲዝም ተጋላጮች ናቸው። ይህንን ችግር ለመጋፈጥ፣ ለመከላከል፣ ለማሸነፍ ከተቋቋሙ ድርጅቶች በተጨማሪ በግላቸው በችግሩ ውስጥ እየተሳተፉ መፍትሄ ለማግኘት የሚጨረጨሩ ሌሎችም ኢትዮጵያውያን አሉ። በየአካባቢው ኢትዮጵያውያን፣ ትውልደ ኢትዮጵያውያን። ወይዘሮ ኤደን አባተ የዩናይትድ ስቴትስ የአትላንታ ጆርጂያ ነዋሪ ናቸው። ደረጀ ደስታ አነጋግሯቸው ነበር፣ አዳምጧቸው።
በልጅነቷ ወደ ዩናይትድ ስቴትስ መምጣቷን የምትገልጸው ወይዘሮ ኤደን አባተ በጆርጂያ ክፍለ ግዛት የአትላንታ ከተማ ነዋሪ ናት። ከኢትዮጵያ ከወጣች ወደ 20 ዓመት ቢሆናትም አሁን ወደዚያ መልሶ የሚያሳስባት ነገር ገጥሟታል። የአእምሮ እድገት ውስንነትን የሚያስከትለው ኦቲዝም።
እኔ ኦቲስቲክ ልጅ አለኝ።
የስንት ዓመት ልጅ ነው ያለሽ?
ስድስት ዓመቱ ነው። የዲያግኖስ የተደረገው 2 ዓመት ከ2 ወር ልጅ ሆኖ ምን ያህል ከባድ እንደሆነ እናውቀዋለን። ኢትዮጵያ ኦቲስቲክ ልጅ ይዞ ማሳደግ እኛ እዚህ ሀገር ሆነን በጣም ከባድ ነው። እንኳን በኢትዮጵያ ምንም የሚደርዳት ሀገር የለበት ቦታ ማለት ነው። እና ብዙ እናቶች አሉ ኢትዮጵያ ውስጥ ድምጻቸው ሳይሰማ ልጆቻቸውን ይዘው ያሉ እናቶች። እና እነሱን ስራ ለማስጀመር የማቋቋሚያ ምን ለማድረግ ነው ሁሌ የሰው እጅ እየጠበቁ እንዳይ ኖሩ እሱን ነው ለማድረግ እየሞከረን ያለ ነው። በግሌ እያረኩ ያለው
ኤደን በእናትነቷ በልጇ የደረሰው ነገር በሌሎች እናቶችም እንዳይደርስ የምታደርገው በጎ አድራጎት በዚህ ብቻ የተገደበ አይደለም። በሌሎች የበጎ ፈቃደኝነትና ገቢ አሰባሳቢነት እንቅስቃሴም ተሳታፊነትና አስተባባሪነትም ትታወቃለች።
እንደ ድርጅቶችን ሰፖርት ማድረግባቸው ነገሮች ደግሞ አሉ። ለምሳሌ ግሎባል ኤድ የሚባል በዶክተር ጌታቸው የተመሰረተ ግሎባል ኤድ ይባላል። ካናዳ ነው የሚኖረው ዶክተር ጌታቸው እና ሻረን አሽተን የምትባል ካናዳውያን ባለቤቷ ኢትዮጵያዊ ነው። በእሷ የሚመራ አንድ ፕሮጀክት ይዘናል። ከፕሮጀክት ኪዩር ከሚባል የእርዳታ ከሚሰጥ ድርጅት ጋር ከእነሱ ጋር ኮላቦሬት አድርገን ጉዳት ለወደሙት ሆስፒታሎች የሚሆን እቃዎች ተቀብለዋል። እነሱ እንደ ድርጅት ግሎባል ኤድ ኢትዮጵያ ነው ሴኪር ያደረገው እና እነሱን እቃዎች እያደረግን ያለ ነው። ምንድን ነው እነዚህ ኮንቴነር፣ እያንዳንዱ ኮንቴነር ከ350 ሺህ እስከ $400 ሺህ የሚደርስ ሜዲካል ኢኩዊፕመንት አልጋዎች ችን በሙሉ የያዘ ነው አንዱ ኮንቴነር ማለት ነው። እና እሱን ወደ ኢትዮጵያ ለመላክ ነው የገቢ ማሰባሰቢያዎች እያደረግን የነበረው።
ይሄኛው ለኦቲዝም ለተጋለጡ ልጆች በግሏ ከምታደርገው እርዳታ ጋር አይገናኝም።
ከዛ ጋር ይሄ በግሌ እኔ ኢንትረስት በሚያደርጉ ሰዎች ወይም በሚያውቁኝ ሰዎች እንደዚሁ በማውቃቸው ጓደኞች ቨርቹዋል ስፔስ ላይ ትዊተር ስፔስ ላይ በማውቃቸው ሰዎች ከእነሱ ጋር አንድ ላይ ሆነን ነው ያደረግነው። እንደውም አሁን ከዛ በኋላ ኢትዮጵያ ሄጄ እኔ ያሰብኩት እዛ ደግሞ አዌርነስ ለመፍጠር የገባ አንድ ወንድም አለ ተፈራ ይባላል እሱ ዲሲ ዴንቪሪያ ነበር የሚኖረው የራሱ በራሱ ቢዝነስ የሚተዳደር ሰው ነው እሱ እንደዚህ አይነት ነገር ጀምሯል እነሱም ከጎንሽ ነን ብለውኛል እና ያሰብኩት እንግዲህ መስራት በሚችሉት እንችላለን የሚሉትን ነገር እንጀራ መጋገር ከሆነ እንጀራ ለመጋገር የሚያስጀምራቸውን ቢዝነስ ለመጀመር ግብአቶቹን እቃውንም እንደገና ደግሞ እህሉንም እንደገና እንደዛ አድርገን የተወሰነ ጊዜ የቤት ኪራይ ካለባቸው የቤት ኪራይ ከፍለን በእግራቸው መቆም እንዲችሉና የሰው እጅ እንዳያዩ
ስለዚህ እናቶችን ነው መትረዱት ማለት ነው ወይስ ልጆቹን ነው መትረዱት
ምንድነው ለልጆቹ እርዳታ የሚባል ነገር ካለ ልጆቹ መታከም ያለባቸው ከሆነ ወይ ምናምን የምናደርገው ነገር ሊኖር ይችላል እኛ አሁን ያሰብነው ልጆቹን መርዳት ማለት ለኔ እኔ ከማየዋን ግን እናትየው ልጇን አብራ ሆና አጠገቡ ሆና ከአቢዩዝ ሳይደረግ እሱን ማስተዳደር እንድትችል ነው ስለዚህ in a way ልጆቹን ነው የምንረዳው ነገሩን የምናደርገው ግን ለወላጅ ነው
ኤደን ይህ የማደርገው ነገር ትልቅ ፕሮጀክት ሆኖ ሳይሆን እኔ እዚህ ሆኜ ለልጄ የማገኘውን እርዳታ ኢትዮጵያ ያሉ እናቶች እንዲያገኙ ነው ትላለች
ቢያሁን ይሄ ትሪትመንቱ ፋሲሊቲ ምናምን የሚባለው ለስ ቢግ ፒክቸር ነው የሆነ ቆይተን ለናደርግ የምንችለው ነገር ነው ማለት ግዜ ወስዶ የሚሆን ነገር ነው እንጂ እንደዚህ እንደ ግዚያዊ ችግር መፍቻ አርገን ልናስበው አንችልም ግን አትሊስት መሰረታዊ ነገር ስለሆነ ይሄ ልጁ መታሰር ስለሌለበት እናቶች አንዳንድ ያዝለዋቸው የሚሄዱት በጣም ትልልቅ ልጆችን አዝለው ነው የሚሄዱት እና ያንን ለመቅረፍ ብዬ ነው ብዙም ትልቅ ነገርም አይደለም ትልቅ ፕሮጀክትም አይደለም ግን ምክንያቱም እኔ ብዙ ጊዜ ልጅ የተለያየ ቦታ ሶስተው የተለያየ እድል ሲኖረው ብዙ አማራጮች ሲኖሩ እነዛን እናቶች ስለማይ የኔ ቅንጦት ነው የሚመስለኝ እነት ለመናገር ለኔ ልጅ የማደርገው ወይም እዚህ ሀገር የምንኖር ሰዎች አውቲስቲክ ልጆች ያሉን ሰዎች ለልጆቻችን የምናገኘው ነገር ስለምናቀው እነዛ እናቶች በጣም ያሳዝናሉና አትሊስት የሃያ ቤተሰብ መቀየር ህይወት ማስተካከል ከቻልኩ ብዬ ነው የተነሳሁት እግዚአብሔር ይመስገን እንግዲህ
ኢትዮጵያ ከሰዎቹ ጋር ለታከም ያስፈልጋቸው ሰዎች ጋር በቀጥታ ትገናኛለሽ ወይስ በሰዎች በኩል ነው ታገኛቸው
እኔ ቀጥታ ግንኙነት የለኝም ከነሱ ጋር እሷ ቪዲዮ እየቀረጸች ትልክልኛለች እነዚህን ፋሚሊዎች ላታል አሁን ግን እኔ ራሴ ስለምሄድ ነው ይሄንን ያህል ገንዘብ ወጥቼ ለማሰባሰብ የተነሳሁት እኔ ራሴ ስለምሄድ ቦታው ላይ ተገኝቼ ስጦታውንም ሰጥቼ እያንዳንዳቸውን ወላጆች ኢንተርቪው አድርገን የተደረገላቸውን ነገር ለገሱት ሰዎች አፕዴት እናደርጋለን ማለት ነው።
ሌሎች እንደዚህ ያለ ነገር የሚሰሩ ድርጅቶች አሉ። የተለያዩ ድርጅቶች እነሱን ለማግኘት ሞክራችኋል ወይስ ለምንድን ነው በግላችሁ ታደርጉት?
እንግዲህ ብዙ ነገር ማለት እንኳን አልፈልግም በዚህ ዙሪያ ያው አንዳንዴ በጣም የባሰ ችግር ሲገጥመን የተወሰኑ ሰዎችን እሷል ሄዳ ለማነጋገር ሞክራለችና ብዙዎቹ ቦታ በጣም ብዙ ዌይቲንግ ሊስት አለ ነው የሚሉት ብዙ ነገር አለ ነው የሚሉትና እኔ በግሌ በጣም ትልልቅ ድርጅቶች ኦሬዲ ብዙ ፈንድ የሚያረጋቸው ሰዎች አሉ ማለት ከተለያየ ትልልቅ ድርጅቶችም ፈንድ ያረጋቸዋል የተለያየ ነገር አለና ግን እነዚህ በየጉርጓዱ ተጥለው ያሉ ህጻናት በር ተዘግቶባቸው ካልጋጋ የታሰሩ ብዙ ነገር ውስጥ የሚያልፉ ብዙ ህጻናት አሉ በየቦታው ማንንም ያላያቸው እነሱ እንደ ድርጅት ሲንቀሳቀሱ ወይ ሚዲያ ላይ የመጡ ሰዎችን ምናምን አይደለም እኛ መንካት ምንፈልገው ማንንም ያላያቸው ያልተደረሰላቸው ብዙ ሰዎች አሉ።
ችግር ካሉባቸው እናቶች መካከል ኤደን ያንዳንዶቹን እንደሚከተለው ገልጻለች።
አንድ እናት አለች ለምሳሌ ሰው ቤት እንጀራ ጋግራ ነው የምትተዳደረው ያንን ለማድረግ ለመሄድ ልጇን ይዛ መሄዳችን ምክንያቱም ልጇ በጣም አግሬሲቭ ነውና ከአልጋ ጋር አስረው ነው የምትሄደው ቤቷ ውስጥ ምክንያቱም የትም ቦታ ይዛው ልትሄዳችን እንደዚህ አይነት ታሪክ ልጆች በነገር በጣም ብዙ ናቸው ልጆቹ ሳይታወቅ በጣም ነው አብዙ የሚደረጉት ምክንያቱም እናቶች ወላጆች አዌርነስ የላቸውም እንዴት ይሄን ነገር ትሪክ ማድረግ እንዳለባቸው አያውቁም የሚነግራቸው የሚያስተምራቸው ሲስተም የለም ውስጥና ልጆቻቸውን ግዴታ ማብላት ስላለባቸው የማይከድበትን መንገድ ይሄዳሉና የአትሊስት ይችኛ እንደዛ እንዳታረግ እዛው ቤቷው ሰርታ መኖር የምትችለው ነገር ለመፍጠር ነው
ለዚሁ አላማ በተለያዩ ግዚያት በድረገጽ መልስተኛ የገቢ ማሰባሰቢያዎችን የምታካሂደው ኤደን ባለፈው ቅዳሜ እንኳን ወደ $4000 ማሰባሰቧን ገልጻለች። አሁን ከራሷ አውጥታ ወደ ቡድን ያሳደገችው መሆኑንም ትናገራለች። ወይዘሮ ኤደን አባተን አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
ወደ ተከታዩ ቅንብር እናልፋለን። አሜሪካና ህዝቧ ቶሪ ኔልሰን ኃይለኛ ቡጥኛ ነች። 13 ሜዳሊያዎችን አግኝታለች። 13 ጊዜ ሻምፒዮን ሆናለች። አሁን ደግሞ ወንዶች በሚሳተፉባቸው ማንኛቸውም የስፖርት መስኮች ላይ ሴቶችም እኩል መሳተፍ ይችላሉ የሚል ንቅናቄ እየመራች ነች። ሪፖርተራችን ፋይዛ አልማስሪ ከቶሪን ሊዝበርግ ቨርጂኒያ ላይ አግኝታ አነጋግራት ነበር። ቆንጅታየ ለአሜሪካና ህዝቧ ዝግጅቷ እንደሚከተለው አቀናብራለች። አብራችሁን ቆዩ እስቲ ከዚህ ጋር።
My name is Tori Shonuff Nelson.
Tori Shonuff Nelson የሁለት ልጆች እናት ነች። በአምስት የተለያዩ ክብደቶች ተወዳድራም 13 ጊዜ ለአሸናፊነት በቅታለች።
ልጆቼን ብቻዬን ነበር የማሳድጋቸው። የተማሪ ማመላለሻ አውቶቡስ እንደዳ ነበር። አሃፕ የተሰኘ ምግብ ቤትም ተቀጥሬ ሰርቻለሁ።
ቡጢ የጀመረችው ዘግይታ ነው።
በጣም ዘግይቼ በ29 ዓመቴ ነው የጀመርኩት። ግን የምነግራችሁ ነገር ቢኖር የምትፈልጉትን ነገር ለማድረግ ዘግይቻለሁ የሚባል ነገር የለም።
እንዴት እንደጀመረች ስታስታውስ
ልጆችን ስወልድ ክብደት ጨምሬ ስለነበር ስፖርት ለመስራት ጂም ገባሁ። ክብደት ለመቀነስ ብዬ ነው። ያን ጊዜ ነው ከአሰልጣኝ ጋር የተዋወቅኩት። በወቅቱ የስፖርት መስሪያ ቤት ባለቤት እሱ ነበረ። ቡጢ መጀመሬ በጣም ጠቀመኝ። ህይወቴንም ቀይሮታል።
My attitude, my attitude,
ሁሉም እንዴት እንደሚወዳደር የራሱን እቅድ ይዞ ነው የሚመጣው። ያ ታዲያ የመጀመሪያው ቡጢ ፊቱ ላይ ስከርፍ ነው። የመጀመሪያው ምት ብንን ያደርጋል። እንዴ እንዴ ነው ለካ የምትለው ያን ጊዜ ነው። ስለዚህ እኔም አንድ ጊዜ ስመታ አለቀ። እንግዲህ አሁንስ መባቀስ ነው ብዬ እነሳለሁ።
ሴቶች ነን። ወንዶች በሚሳተፉበት ስፖርት ሁሉ መሳተፍ ግን አያቅተንም ብላለች የቡጢ ስፖርተኛዋ ቶሪ ኔልሰን።
I think I stopped boxing at 43. I had a training camp.
ቡጢ በ43 ዓመት ያቆምኩኝ። አያቴ እኔ ልምምድ ካምፕ ውስጥ እያለሁ ታመመችና እዚያው እያለሁ አረፈች። በጣም ሀዘኑ ጎደኝ። ቡጢ በቃኝ አልኩኝ። ልጆቼ የሚበቃሻል ተይዋሉኝና ተውኩት።
የመጨረሻውን ግጥሚያዋን ለአያቷ መታሰቢያ እንዲሆንላት መወዳደሯን የ13 ጊዜ አሸናፊ ቱቶሪ ትናገራለች።
ሴቷ ልጄ 23 ወንድ ደግሞ 26 ዓመታቸው ነው። ምስኪኖች እንደ ልጅ ሆኖ አላደጉም። ማታ እቤት ስገባ ተነሱ ወደ ለመምዴ እንሂድላቸውና ተነስተን ወደ ዲሲ እንጓዛለን።
ብቻዋን ያሳደገቻቸው ልጆቿ እንዲህ ይላሉ።
ሁሌ ጠዋት ጠዋት ከእንቅልፌ ስነሳ እናቴ ተመታ እንዳትጎዳብኝ እያልኩ እጸልይ ነበር።
እናቴ እስካሁን ስላከናወንሽውና ወደፊትም ስለምታከናውኝው ሁሉ እንኳን ደስ ያለሽ ማለት ተፈልጋለሁ።
ዛሬ የ13 ጊዜ ዋንጫ ተሸላሚዋ ቡጥኛ ቶሪ ኔልሰን የግለሰብ ስፖርት አሰልጣኝ ነች።
Most girls that I've trained feel like they can't even
የማሰለጥናቸው ብዙዎቹ ወጣት ሴቶች ቡጢ መሰንዘር እንኳን የሚችሉ አይመስላቸው። ደግሞ መጀመሪያ ላይ አይችሉም።
አንዴ ከሰለጠኑ በኋላ ግን በራስ መተማመን ይመጣል። የሚችላቸው የለም ብላለች።
ዝግጅታችን እንግዲህ ሊጠናቀቅ ነው። ወደ 2 ደቂቃዎች ይቀሩናል። አጠራጠር ያሉ መረጃዎችን ላካፍላችሁ እስቲ። የኢትዮጵያ ሜትሮሎጂ ኤጀንሲ ዛሬ ባወጣው መረጃ መሰረት ነገ አዲስ አበባ ከፊል ደመናማ እንደምትሆን ያሳያል። ከፍተኛ ሙቀቷ የከተማይቱ 28 ዲግሪ ሴልሺየስ ይሆናል። ዝቅተኛው 14 ዲግሪ ሴልሺየስ ነው። ወደ ethiomet.gov.et ብትገቡ ዝርዝር ያሉ ሌሎች መረጃዎችን ታገኛላችሁ። የኢትዮጵያ ብሔራዊ ባንክ ባወጣው የምንዛሪ ዝርዝር ደግሞ አንድ የዩናይትድ ስቴትስ ዶላር ዛሬ የባንክ መግዣ ዋጋ ሲገዛ 51 ብር ከ27 ሳንቲም ነው የሚገዛው። መሸጫ ዋጋው እርሶ ከባንክ የደው ዶላር ከፈለጉ 52 ብር ከ30 ሳንቲም መክፈል ይጠበቅብዎታል። ወርቅ 1 ግራም 24 ካራት ወርቅ 99.96 ከመቶ ጥራት ያለው ወርቅ ግራሙ 558 ብር ከዶላር ከ10 ሳንቲም ተሽጧል። ዛሬ ቡና ደግሞ 1 ኩንታል 528 ዶላር መሸጡን የኢትዮጵያ ብሔራዊ ባንክ አሳውቋል። ልክ የዛሬ 3 ዓመት አካባቢ ጆርጅ ፍሎይድ የሚባል አንድ ጥቁር አሜሪካዊን ለመያዝ ዴሪክ ሾቨን የሚባል ነጭ ፖሊስ ትግል ጀምርና አንገቱ ላይ ቆሞ ይገድለዋል። ልክ የዛሬ ዓመት ዴሪክ ሾቨን ጥፋተኛ ነው ተብሎ በዛሬዋ ዕለት በጁሪ ወይም በፍርድ ሸንጎ ተበይኖበታል። ያንከሰቃሴ ታዲያ እጅግ ስፋት ያለው Black Lives Matter የሚል ንቅናቄ አቀጣጥሎ ነበር። በዩናይትድ ስቴትስም በሌሎችም ሀገሮች ተቀጣጥሏል። የጥቁርም ህይወት ዋጋ አለው የሚል ነበር። ተከብራችሁ አድማጮች ዝግጅታችን በዚሁ ተጠናቀቀ። በአቀናባሪው በኤልያስ አስማረ፣ በቴክኒሽያኖቹ በዋና አዘጋጇ ጽዮን ግርማና በመላ ባልደረቦቼ ስም ለዛሬ በዚሁ ሰናበታችኋለሁ። አብራችሁን ስለቆያችሁ ከልብ እናመሰግናለን። ሁላችንም ሰላም ጤና ይስጥልን። Then I do.